ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ህዳር 17 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በየሳምንቱ እሁድ የምናቀርብላችሁን የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን ይቀርባል። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ ቅጽ 43 ቁጥር 1ን አሰምተን የመጀመሪያው ክፍል ዝግጅታችን ይተናገቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በሚሊዮኖች የሚቆጠሩ ጻናት በራብ አለንጋ እየተገረፉ፣ በሚሊዮኖች የሚቆጠሩ ጻናት በከተሞች በልመና በጣም ዝቅተኛ በሆነ የጎዳና ላይ ንግድ እየተራወጡ ባሉበት፣ በሚሊዮኖች የሚቆጠሩ ጻናት ትምህርት እንዳያገኙ በሆኑበት፣ በሚሊዮኖች የሚቆጠሩ ጻናት በተለያዩ በሽታዎች እየማቀቁ ባለበት የዓለም የጻናት ቀን በወያኔ አጋፋሪነት መከበሩ ገድሎ መቆንጠጥ ነው ተብሏል። ዛሬ ወያኔ በሚገዛት ኢትዮጵያ ክፉና ደጉን መለየት የማይችሉ ህፃናት በመላው ኢትዮጵያ በወላጆቻቸው ድህነት ምክንያት ወይ ለልመና ወይ ህፃናቱ በራሳቸው እየተራወጡ የዕለት ጉርሳቸውን ሲቀርሙ እንደሚውሉ የሚታወቅ በመሆኑ በርካታ የፖለቲካ አዋቂዎች ወያኔን በህፃናት ገዳይነት ይከሳሉ። ህዝባዊ አመጾች በተካሄደባቸው በርካታ አካባቢዎች የወያኔ የክብር ዘብ የሆነው አረመኔው አጋዚ ጦር በርካታ ወጣቶችን በአልሞ ተኳሽነት በመግደሉ ወያኔን የህፃናት ገዳይ ያደርጋል የሚሉ ብዙዎች ናቸው። ከዚህም ባሻገር ወያኔ በጉዲፈቻ ስም ህፃናትን እንደሸቀጥ እየቸበቸበ መሆኑም የሚታወቅ ነው። በርካታ ህፃናት ለአደንዛዥ እጽ ሱሰኝነትም ተጋልጠዋል። ወያኔ የእናቶችንና የህፃናትን ሞት መቀነሱን ለፖለቲካ ተረፈታ ቢለፍፍም ሀቁ ተወልደው ሁለተኛ አመት ልደታቸው ሳይሞላ የሚቀጠፉ ህፃናት ቁጥርን ቤቱ ይቁጠረው የሚያሰኝ ነው የሚሉ ብዙዎች መሆናቸውን ተገንዝበናል።
ከቻይና ውዳቂ የሆኑ የኤችአይቪ መመርመሪያ ቁሳቁሶች ግዢ መፈጸሙ አነጋጋሪ ሆኗል። የኤችአይቪ ስርጭት እንደወረርሽኝ ባስደንጋጭ ሁኔታ እየተስፋፋ ባለበት ሁኔታ ወያኔ ደረጃቸው ዝቅ ያሉ የበሽታ መመርመሪያ መሳሪያዎች ከደረጃቸው ዝቅ ያሉ መሆናቸው ብቻ ሳይሆን እጅግ በጣም ውዳቂ መሆናቸው ተጋለጠ። እነዚህ ቁሳቁሶችን ያቀረበው ቤጂንግ ዋንቲ ባዮሎጂካል ኢንተርፕራይዝ የተሰኘ ድርጅት ሲሆን የቀረቡት የኤችአይቪ መመርመሪያ መሳሪያዎች ደረጃቸው በእጅጉ ዝቅ ያሉ መሆናቸው ታውቋል። አስተያየት ሰጪዎች እንደሚሉት እንደዚህ የመሰሉ የቻይና የንግድ ድርጅቶች እንዲህ ያሉ ውዳቂ ሸቀጦችን ለማቅረብ የሚያደፋፍራቸው ምንጊዜም ከጀርባቸው ያሉት የወያኔ ቁንጮዎች እንደሆኑ የሚታወቅ ነው ተብሏል።
የለገደም ቢ ዮርክ ማድን በ1990 ዓመተ ምህረት ያላሙዲ ንብረት በሆነው በሜድሮክ ኩባንያ በ172 ሚሊዮን ዶላር መገዛቱ የሚታወቅ ሲሆን ለኩባንያው የተሰጠው የ20 ዓመት ኮንትራክት በዘንድሮ የበጀት ዓመት የሚያልቅ መሆኑን ታውቋል። የህዝብ ንብረት የሆነውን ዮርክ ማድን በመግዛት ኩባንያው ያተረፈው ግዙፍ ትርፍ መጠን ባይታወቅም ባለፉት 20 ዓመታት ከአራት ቶን በላይ ወርቅ ወደ ውጭ አውጥቶ መሸጡ ይታወቃል። የኩባንያው ኮንትራክት የመታደሱና ያለመታደሱ ሁኔታ በወያኔ ባለስልጣኖች እስካሁን ድረስ በሚስጥር የተያዘ ጉዳይ ሲሆን ምናልባትም ለተጨማሪ 10 ዓመት ኮንትራክቱ ሳይራዘም አይቀርም የሚል ግምታዊ አስተያየት የሚሰጡአሉ። ወያኔና አላሙዲ ተሻርከው የሚዘርፉት የሀገርን ሀብት መቆም አለበት የሚሉ ወገኖች ኮንትራክቱ በዚያ አብቅቶ የወርቅ ማዕድኑ በመንግስት ቁጥጥር ስር መሆን አለበት ይላሉ።
የወያኔ ልዩ ፖሊስ በህዝብ ላይ የሚያካሂደው ጥቃት አሁንም ያልቆመ መሆኑን ከተለያዩ አካባቢዎች ከሚደርሱን ዜናዎች ማወቅ ችለናል። እሁድ ህዳር 10 ቀን በቦረና ዞን ዳሃስ በተባለ ቦታ ይኸው በወያኔ የታጠቀውና የተደራጀው ልዩ ፖሊስ በህዝብ ላይ በሰነዘረው ጥቃት 8 ሰዎች ሲገደሉ ሌሎች 9 ሰዎች የቆሰሉ መሆናቸውን በአካባቢው ከነበሩ የአይን እማኞች ከተገኘ መረጃ ለማወቅ ተችሏል።
በምስራቅ በደቡብና በደቡብ ምስራቅ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች ትምህርታቸውን እያቋረጡ መውጣት መቀጠላቸውን ከየቦታው የሚደርሱ መረጃዎች እየገለጹ ይገኛሉ። ተማሪዎች ትምህርታቸውን ለማቋረጥ ከተገደዱበት ምክንያት አንዱ የሰላም መድረክ በሚል ሽፋን በዩኒቨርሲቲ የሚካሄደው የስለላ መሳሪያ እንዲቀር ያቀረባቸው ጥያቄዎች ተቀባይነት በማጣታቸው ነው ተብሏል። ሰኞ ህዳር 11 ቀን ባረባያ የሚገኘው ዩኒቨርሲቲ ተማሪዎች ጥያቄያቸው ተቀባይነት በማጣቱ ትምህርታቸውን አቋርጠው የወጡ መሆናቸው ታውቋል። በጋምቤላና በመቱ ዩኒቨርሲቲ የሚገኙ ተማሪዎችም በተመሳሳይ መልክ ትምህርት አቋርጠው እንደወጡ ተነግሯል። በቡሬ ሆራ ዩኒቨርሲቲ የወያኔ አገዛዝ በሚያካሂደው የዘር ግጭት ምክንያት ዩኒቨርሲቲው ተዘግቶ መቆየቱም ይታወቃል።
ሰኞ ህዳር 11 ቀን በተሰየመው የወያኔ ፌደራል ከፍተኛ ፍርድ ቤት በሽብርተኝነት ከተከሰሱት የወልቃይት አማራ አስመላሽ ኮሚቴ አባላት መካከል አቶ አታላይ ዛፌና አቶ ዘመነ ጌቱ ዘርአይ ወልደ ስላሴ የተባለው ዳኛ የወያኔ አባል ስለሆነ ጉዳያቸው ለማየት ስለማይችል እንዲነሳ ጠይቀዋል። አቶ አታላይ ዛፌ ለፍርድ ቤቱ ባሰሙት ቃል ወልቃይት የአማራ ነው የሚል አቋም በመያዝ መብታቸውን ተጠቅመው ጥያቄ በማቅረባቸው የታሰሩ መሆናቸውን ገልጸው አቶ ዘርአይ ወልደ ስላሴ የተባለው ዳኛ በማህበራዊ ሚዲያና በቴሌቪዥን ወልቃይት የትግራይ ነው በማለት አቋሙን ሲገልጽ የቆየ በመሆኑ ጉዳያቸውን ሊዳኝ እንደማይችል ተናግረዋል። በተጨማሪም እሱ ተከራካሪ፣ እሱ መልእክት አስተላላፊ፣ እሱ ዳኛ ሊሆን አይችልም በማለት አቋማቸውን ገልጸዋል። አቶ ዘመነ ጌቱም ማዕከላዊ የተደበደብኩት ወልቃይት የማን ነው እየተባልኩ ነው ካሉ በኋላ የከሰሰኝ ወያኔ በመሆኑና ዳኛውም የወያኔ አባል ስለሆነ ጉዳያችንን በገለልተኛነት ሊያይልን አይችልም በማለት ሐሳባቸውን ሰጥተዋል። በፍርድ ቤት የነበሩ ሌሎች ተከሳሾችም ተመሳሳይ ጥያቄ ያቀረቡ መሆናቸው ታውቋል። ፍርድ ቤቱ ተቃውሟቸውን በጽሑፍ እንዲያቀርቡ አዞ ችሎቱን ዘግቷል። በሽብርተኝነትና በኦነግ አባልነት የፈጠራ ክስ ቀርቦባቸው በእስር ላይ የሚገኙት አቶ ቀናት የፈይሳ በወያኔው የምርመራ ማዕከል በከፍተኛ ደረጃ ተደብድበው ከፍተኛ ጉዳት ስለደረሰባቸው ፍርድ ቤት ሊቀርቡ ያልቻሉ መሆናቸውን አብረው የፈጠራ ክስ የቀረበባቸው አቶ መርጋ ደበሎ ለፌዴራሉ ከፍተኛ ፍርድ ቤት ረቡዕ ህዳር 13 ቀን አመልክተዋል። አቶ መርጋ ለፍርድ ቤቱ በሰጡት ተጨማሪ መረጃ አቶ ቀናቴ በድብደባ ብዛት የተጎዳው ሰውነታቸው ከህክምና ጥረት የተነሳ ወደ ካንሰር እየተለወጠ መሆኑን ገልጸው በአስቸኳይ ህክምና እንዲያገኙ ፍርድ ቤቱን ተማጽነዋል። በጨካኞቹ የወያኔ መርማሪዎች አካል ጉዳተኞች የሆኑም ሆነ ህይወታቸውን ያጡ ዜጎች ቁጥር በጣም ከፍተኛ መሆኑ የሚታወቅ ነው።
የኢትዮጵያ ትምህርት ቤቶች በደረጃቸው እጅግ የወደቁ መሆናቸው ተሰማ። ወያኔ የሀገራችንን የትምህርት ጥራት መቀመቅ በመክተቱ በሀገር አቀፍ ደረጃና በዓለም አቀፍ ደረጃ ውግዘት እየወረደበት መሆኑ የሚታወቅ ነው። በቅርቡ በትምህርት ቤቶች የትምህርት አሰጣጥን አስመልክቶ የተካሄደ ጥናት ይፋ እንዳደረገው 94 ከመቶ የሚሆኑት ትምህርት ቤቶች የትምህርት አሰጣጥ ደረጃቸው ከመደበኛው መስፈርት እጅግ በጣም የወረደ መሆኑን ይፋ አድርጓል። የወያኔ ቁንጮች በገንዘብ የተገዙ ሁለተኛና ሶስተኛ ዲግሪዎች ባለቤት በሆኑባት አገር ወያኔ በስልጣን እስካለ ድረስ ትምህርት እየተልከሰከሰ እንጂ እየጠራ አይሄድም ተብሏል።
በኢትዮጵያ የስምጥ ሸለቆ አካባቢ ከሚገኘው የሳተ ገሞራ እንቅስቃሴ የኤሌክትሪክ ኃይል ማመንጨት እንደሚቻል ጥናቶች እያረጋገጡ መሆናቸው ተነገረ። በዚህ መስክ የተደረጉ የተለያዩ የጂኦፊዚካል ጥናቶች እንደሚያረጋግጡት ከአካባቢው ከ1000 እስከ 10000 ሜጋዋት ድረስ ለማመንጨት የሚቻል መሆኑን ይጠቁማሉ። ከህዝቡ 80 ከመቶ የሚሆነው ምንም አይነት የኤሌክትሪክ አገልግሎት በማያገኝበት አገር በዚህ መስክ የሚገኝ ኤሌክትሪክ ኃይል ከፍተኛ አስተዋጽኦ ሊኖረው እንደሚችል ተገምቷል። በውጭ ተቋሞች እርዳታ የሳተላይት ፎቶግራፎችንና ምስሎችን መሰረት በማድረግ ጥናቶች እየተካሄዱ መሆናቸውም ታውቋል።
የውጭ ምንዛሪ ኦና መሆን የውያኔን የደም ስሮች እየገደለ መሆኑ ተሰማ። በብሔራዊ ባንክ ለመጠባበቂያ ተይዞ የነበረው የውጪ ምንዛሪ በተለያዩ የውያኔ ቁንጮች ተሟጡ በመወሰዱ በአሁን ወቅት አንድም አይነት የውጪ ንግድ መፈጸም ፈጽሞ የማይቻልበት ደረጃ መድረሱ እየተነገረ ነው። በውጪ ምንዛሪ እጥረት የባህር ትራንስፖርት ድርጅት እንቅስቃሴ የተሽመደመደ መሆኑ ተጋልጧል። ለህይወት እጅግ አስፈላጊ የሆኑ መድኃኒቶች በውጪ ምንዛሪ እጥረት ሰበብ ወደ ሀገር ውስጥ መግባት ማቆማቸው በስፋት ይወራል።
የኢትዮጵያ ብር የውጭ ምንዛሪን የመግዛት አቅሙ በመዳከሙ ምክንያት በህብረተሰቡ ላይ ከፍተኛ ችግር እያመጣ መሆኑን ዜጎች እያማረሩ በመግለጽ ላይ ናቸው። በአገር ውስጥ የተለያዩ ምርቶችን የሚያመርቱ ፋብሪካዎች ለግብአት የሚጠቀሙባቸው እቃዎች በርከት ያሉት ከውጭ የሚገቡ በመሆናቸውና በብር ዋጋ መዳከም ምክንያት ዋጋ በመጨመሩ የፋብሪካዎቹ ምርቶች ዋጋ መጨመር ግድ ሆኖበታል ተብሏል። ከዚህ በተጨማሪ ለጤናና ለህይወት አስፈላጊ የሆኑ ከውጭ የሚገቡ መድኃኒቶችና የህክምና መሳሪያዎች ዋጋቸው በመናሩ ምክንያት እጥረት በመፈጠሩ ዜጎች እየተሰቃዩ መሆናቸውም ታውቋል።
በውጭ ምንዛሪ እጥረት ምክንያት ከውጭ ሀገር ተገዝተው ወደ ሀገር ውስጥ መግባት የነበረባቸው እቃዎች ጅቡቲ ወደብ እየተከማቹ መሆናቸው ተነገረ። እስካሁን የተከማቹት እቃዎች መጠን በ12000 ኮንቴነሮች ውስጥ የተካተቱ ሲሆን ክምችቱ ከቀን ወደ ቀን በመጨመር ላይ መሆኑም ታውቋል። የእቃዎቹ አስመጪዎች በባንኮቻቸው በኩል ተቀማጭ ገንዘብ ማስቀመጣቸውን ቢናገሩም የንግድ ባንክና ብሔራዊ ባንክ የተፈለገውን የውጭ ምንዛሪ ሊለቁ ባለመቻላቸው እቃዎች የተከማቹ መሆናቸውም ለማወቅ ተችሏል። በጅቡቲ ወደብ እቃዎች ለመቀመጥ የሚችሉ ለአንድ ሳምንት ሲሆን ከአንድ ሳምንት በላይ ለሚቆዩ እቃዎች አስመጪዎች በኮንቴነር በቀን $11 እንዲከፍሉ ይደረጋል። አስመጪዎቹ የውጭ ምንዛሪው ሊለቀቅ የሚችልበትን ቀን በውል ለማወቅ ካለመቻላቸውም በላይ በባንኮቹ ድክመት የተነሳ በየቀኑ ለኮንቴነር ክራይ የሚከፍሉት ወጪ እንዳበዛ ስጋት እያደረባቸው ነው። የወያኔ አገዛዝ በቅርቡ የታክስ ጭማሪ ሊያደርግ እንደሚችል የወያኔ ባለስልጣኖች እየተናገሩ ይገኛሉ። ሰሞኑን የገቢዎችና የጉምሩክ ባለስልጣን ኃላፊዎች ለዜና ምንጮች ባደረጉት ማብራሪያ ከዚህ በፊት በግምት ደረጃ ተጥሎ የነበረው ታክስ የሚፈለገውን ገቢ ሊያስገኝ ባለመቻሉ የታክሱን ገቢ ከፍ ማድረግ ስለሚቻልበት ሁኔታ ጥናት እየተካሄደ መሆኑን ገልጸዋል። በአሁኑ ወቅት የአገልግሎት ታክስ 10 ከመቶ፣ የሽያጭ 2 ከመቶ፣ የቫት 15 ከመቶ፣ የኤክሳይዝ ታክስ ደግሞ ከ35 እስከ 100 ከመቶ የሚከፈል ሲሆን ይመጣን ተስተካክሎ የታክሱ መጠን ሊጨምር ስለሚችልበት ሁኔታ ጥናት እየተደረገ መሆኑ ተገልጿል። ባለስልጣኖቹ ከ14 ዓመት በፊት ተግባራዊ የሆኑት እነዚህ የቀረጥ መጠኖች ያልተቀየሩ መሆናቸውን ገልጾ ከዚያ ወዲህ የተሻሻሉት ሁኔታዎች ማካተት አለባቸው ካሉ በኋላ ኢትዮጵያ ከታክስ የምትሰበስበው ገንዘብ የሀገሪቱን ጠቅላላ ብሔራዊ ምርት 13 ከመቶ ብቻ በመሆኑና ይህም በዓለም አቀፍ ደረጃ ዝቅተኛ በመሆኑ መጠኑን ማሳደግ አስፈልጊ ነው ብለዋል። ይኸው የወያኔ ተቋም ከዚህ በፊት ሁኔታ ላይ ያልተመሰረተ የገቢ መጠን በመገመትና ከፍተኛ መጠን ያለው ታክስ በመቆለል በርካታ ነጋዴዎችን ያማረረና ንግዳቸውን እንዲዘጉ ያደረገ መሆኑ ሲታወቅ አሁን እንዲጠና የተደረገውም ጥናት ውጤት በርካታ ነጋዴዎችና በልዩ ልዩ የሥራ መስክ የተሰማሩ ወገኖችን ይበልጥ ሊጎዳ እንደሚችል ግምት ተወስዷል።
የስኳር እጥረት በርካታ ቀውስ ያስከተለና ህብረተሰቡን ለግጭት እየዳረገ መሆኑ አሳሳቢ እንደሆነ ብዙዎች ይናገራሉ። የኮካኮላ ፋብሪካ ባርዳር ለሚገኘው ፋብሪካው በአራት ካሚዮን 720 ኩንታል ስኳር ሰሜን ሸዋ ጎሃ ጽዮን ከአዲስ አበባ 180 ኪሎ ሜትር ርቀት ላይ የምትገኘው ወረጆርሶ ወረዳን አቋርጠው እንዳርፉ በአካባቢው የፖሊስ ኃይሎች መታገታቸውና ስኳሩም እንዲራገፍ መደረጉ ታውቋል። የሁኔታ ከደረሰው የስኳር እጥረት ጋር በተያያዘ የተደረገ መሆኑ የሚታወቅ ሲሆን አነጋጋሪው ጉዳይ ግን የድርጊቱ ፈጻሚዎች የደንብ ልብስ የለበሱ የውያኔ የጸጥታ ኃይሎች መሆናቸው የውያኔ የእዝ ሰንሰለት እየተልፈሰፈሰ መሆኑ የሚያሳይ ነው ተብሏል።
ወያኔ ከኳታር ጋር መፈጣጠሙ መዘዝ አለው ተባለ። ይህ የወያኔና የኳታር ጋብቻ የፖለቲካ ድምታ እንዳለው በስፋት እየተነገረ ነው። በሳውዲና በግብጽ የሚሽከረከሩት የባህረ ሰላጤው ሀገራት ኳታርን ማግለላቸውና ባሸባሪው አይሲስ ረዳትነት መወንጀሏ የሚታወስ ሲሆን በዚህ ሳቢያ ኳታር አሰብ ወደብ ያሰፈረችውን ጦሯን ማስወጣቷ የሚታወቅ ነው። ወያኔ የውጭ ምንዛሪ እጥረቱን ለመቅረፍ በሚል ጭፍን አስተሳሰብና የግብጽን ተጽዕኖ መቋቋም እንዲያስችል በሚል ከኳታር ጋር የጭፍን የተደረገው መፈራረም ሳይደርቅ ከሳውዲና ከሸሪኮቿ ወያኔን ቀስፎ የሚይዝ ተጽዕኖ እንደሚያደርሱ ይጠበቃል ተብሏል።
ለአባይ ግድብ ማሰሪያ የሚሆን ገንዘብ ለመስጠት የኳታር መንግስት ለወያኔ ቃል ገብቶለታል በሚል የተሰራጨውን ዜና የወያኔው የውጭ ጉዳይ ቃል አቀባይ ሐሙስለት በሰጠው መግለጫ ያስተባበለ መሆኑ ይታወቃል። ጉዳዩን በቅርብ የተከታተሉት የመካከለኛው ምስራቅ የዜና ማሰራጫዎች ኳታር በቅርቡ በግብጽ በሳውዲና በሌሎች የአረብ አገሮች ለተጣለባት ማዕቀብ የበቀል እርምጃ ለመውሰድ ለአባይ ግድብ ማሰሪያ የሚሆን ገንዘብ ለወያኔ አገዛዝ መስጠቷንና እርዳታው ይፋ ባለመሆኑም የገንዘቡ መጠን ሊታወቅ እንዳልቻለም ዘግበዋል።
የአባይ ግድብን አስመልክቶ አለመግባባት ያለ መሆኑን በመግለጽ ፕሬዝደንቱን ጨምሮ የግብጽ ከፍተኛ ባለስልጣኖች የወያኔን አገዛዝ በማስጠንቀቅ ላይ ይገኛሉ። የግብጽ ፕሬዝደንት አልሲሲ ቅዳሜ ህዳር 9 ቀን አንድ የመስኖ ቦታ ሲጎበኙ ባደረጉትና በቴሌቪዥን በተላለፈው ንግግራቸው የአባይ ውሃ ለግብጽ የህልውና ጥያቄ ነው ካሉ በኋላ ማንም ሰው ከአባይ ውሃ ውስጥ ለኛ የሚገባንን ድርሻ ሊከለክለን አይችልም ብለዋል። እሁድ ህዳር 10 ቀን የግብጽ የውጭ ጉዳይ ሚኒስትር ለአሜሪካው የውጭ ጉዳይ ኃላፊ በስልክ ባደረጉት ገለጻ የአባይ ግድብ በተለያዩ አገሮች ላይ ስለሚያስከትለው ሁኔታ የተሰየመው የቴክኒክ ኮሚቴ ባቀረበው ሪፖርት ላይ ግብጽና የወያኔ አገዛዝ አለመስማማታቸውን ገልጸዋል። በአሜሪካ ሲካሄድ በነበረው የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ላይ የግብጹ የውጭ ጉዳይ ሚኒስትር አለመገኘታቸው ተስተውሏል። ሻዕቢያ በእስልምና ትምህርት ቤቶች ላይ ህገወጥ እርምጃ ወሰደ በሚል በአስመራ በተከፈተው ተቃውሞ የ93 ዓመቱ ሼህና በርካታ ሰዎች መታሰራቸው ቀደም ብሎ የተዘገበ ሲሆን፣ ባለፈው ሳምንት ደግሞ በመስጊድ ንግግራቸው ሻዕቢያን ተቹ የተባሉ ሌላ አዛውንት መታሰራቸውም ታውቋል። ይህን በመቃወም በዓለም አቀፍ ደረጃ ጸረ ሻዕቢያ ሰልፎች ከመካሄዳቸው በተጨማሪ ማናቸውም አይነት ሰላማዊ ሰልፍ ለኢትዮጵያውያን ዜጎች በተከለከለበት በአዲስ አበባ በወያኔ ፈቃድ ኤርትራውያን በአፍሪካ ህንጻ ፊት ለፊት ተሰልፈው ለድርጅቱ ባለስልጣኖች የተቃውሞ ደብዳቤ እንዳስረከቡ ማወቅ ተችሏል። የአፍሪካ ህብረት ሻዕቢያ ስለሚያካሂደው አፈና ትናንትም ዛሬም ያሰማው የረባ ድምጽ ባይኖርም በሻዕቢያ ላይ የተጣለው የተባበሩት መንግስታት ማዕቀብ ለተጨማሪ ዓመት መቀጠሉ ግን ተረጋግጧል። ሻዕቢያ ከሳውዲ አረቢያና እስራኤል ጋር አብሮ የመንን የማጥቃት ፖለቲካው በገንዘብ በኩል ቢጠቅመውም በፖለቲካው ይበልጥ ሊጎዳው እንደሚችልም በመጠቆም ላይ ነው።
በወያኔ ወታደራዊ ተቋም ስር ያለው ሜቴክ የተባለው ግዙፍ የዝርፊያ ድርጅት በሊባቡር በያዩ ወረዳ ተፈቅዶለት ሲሰራበት የነበረው የከሰል ማዕድን ስራ በክልሉ አስተዳደር የተነጠቀ መሆኑን ተገልጿል። ከስድስት ዓመት በፊት ባርከበ ቁባይ ትዕዛዝ የከሰል ማዕድን ማውጣት ስራ የተፈቀደለት የግንባታው ስራ በዚሁ በሜቴክ እንዲሰራ ታቅዶ ለነበረው ለያዩ የማዳበሪያ ፋብሪካ ጥቅም ላይ እንዲውል ነበር። የተለያዩ ምክንያቶችን በመስጠት ሜቴክ የያዩ ማዳበሪያ ፋብሪካውን ስራ በማጓተት እስካሁን ሳይጠናቀቅ የቀረ ሲሆን፣ የከሰሉን ምርት እያመረተ ግን ህገ ወጥ በሆነ መንገድ ላለፉት ስድስት ዓመታት ወደ ውጪ ሲሸጥ ቆይቷል። ሜቴክ 13900 ካሬ ሜትር የሚሆነውን መሬት በመጠቀም ለክልሉ አስተዳደር መክፈል ያለበትን 47 ሚሊዮን ብር የመሬት ክራይ ሳይከፍል ቆይቷል። በዚህ ምክንያት አስተዳደሩ የከሰል ማዕድኑን ከሜቴክ ነጥቆ በአካባቢው ያሉ ወጣቶች እንዲያስተዳድሩት ያደረገ መሆኑን ተገልጿል።
ወያኔ እንደ ግል ንብረቱ የሚያሽከረክረው ወታደራዊ ተቋም ሜቴክ በሚባለው ግዙፍ ድርጅት አማካይነት ከፍተኛ ዘረፋ እያካሄደ መሆኑ የሚታወቅ ነው። ሰሞኑን ይህ ወታደራዊ ተቋም በኮንትሮባንድ ንግድ ዝርፊያ እያካሄደ መሆኑ ተዘርፎበታል። ባለፈው ሳምንት በመስራቅ አረርጌ በአወዳይ ከተማ የተቋሙ አባላት ከአምስት ኩንታል በላይ ጫት ጭነው ወደ ጅጅጋ ሲወስዱ በአካባቢው ፖሊስ የተያዙ መሆናቸው ሲነገር፣ በቅርቡ ደግሞ ከምዕራብ ኢትዮጵያ አካባቢ አንድ የወታደራዊ ተቋም ንብረት የሆነ የጭነት መኪና ህገወጥ ስኳር ጭኖ የተያዘ መሆኑ ታውቋል። የወያኔ ወታደራዊ ተቋም በሌሎች መስኮች የሚያካሂደው ዘረፋ በርካታ ሲሆን፣ ሁኔታው ሲፈቅድ መጋለጡ የማይቀር መሆኑን ብዙዎች ይናገራሉ።
በወያኔ ስርና ቁጥጥር ያለው ኢትዮ ቴሌኮም በጸጥታ ቁጥጥርም ሆነ ሌሎች አገልግሎትን በመስጠት በኩል ለአገዛዙ በከፍተኛ ደረጃ አገልግሎት እየሰጠ ቢሆንም በተጠቃሚው ህዝብ ላይ ግን ከባድ ጉዳት እያስከተለ መሆኑም እየተነገረ ነው። በወቅቱ የኢትዮጵያ ሁኔታ የስልክና ኢንተርኔት አገልግሎት እጥረት እንደ መብራት ውሃና ስኳር በሰፊው ከሚወሩ እጥረቶች መካከል አንዱ ነው የሚሉ ዜጎች፣ በዚህ መስክ እየታየ ያለው ችግር ዜጎችን ብቻ ሳይሆን የንግድ ተቋማቶችን፣ ድርጅቶችን እንዲሁም የዲፕሎማሲ አካሎችን እየጎዳ መሆኑ ይነገራል። የወያኔ አገዛዝ የሚቃወሙትን ዜጎች ለመከታተልና ለመቆጣጠር ስልክን መጥለፍና የኢንተርኔት አገልግሎቶችን ከመከታተል አልፎ እስከ ማቋረጥ የሚደርስበት ሁኔታዎች እየተለመዱ መጥተዋል። በዚህ ምክንያት ኢትዮጵያውያን ብቻ ሳይሆኑ የዲፕሎማቲክ አካባቢዎችና የዓለም አቀፍ ድርጅቶች ምሬታቸውን በመግለጽ ላይ ይገኛሉ።
የወያኔ ፓርላማ ወንበሮች በየጊዜው በአብዛኛው ባዶ ሆኖ መታየታቸው የተለመደ ነው። በዚህ ባሳለፍነው ሳምንት የወያኔ ፓርላማ አባላት ብዛት ከግማሽ በታች መውረዱ የወያኔ አባላት የእርስ በርስ መናቆር ውጤት እንደሆነ ተጋለጠ። ከ547 አባላት ውስጥ ግማሹ እንኳን አለመገኘቱ የወያኔ መሰነጣጠቅ ምልክት መሆኑን የሚያስረዱ ብዙዎች ናቸው።
በቅርቡ እስራኤል በተለያዩ ካምፖች ውስጥ አግተያዛቸውን 40,000 አፍሪካ ስደተኞች ለማባረር መወሰኗን ቀደም ብሎ የተዘገበ ሲሆን ከነዚህ ውስጥ 10,000 የሚሆኑትን ወደ ሩዋንዳ ለመላክ ያቀደች መሆኑ ታውቋል። የእስራኤል ባለስልጣኖች ከሩዋንዳው መሪዎች ጋር በጉዳዩ ላይ የተወያዩ መሆናቸው የተነገረ ሲሆን ለእያንዳንዱ ስደተኛ $5,000 ለመክፈል እስራኤል መስማማቷ ተነግሯል።
ላለፉት 37 ዓመታት ዚምባብዌን ባምባገነንነት ሲገዙ የነበሩት ሮበርት ሙጋቤ ማክሰኞ በፈቃዳቸው ስልጣናቸውን ለቀዋል። በብዙ ሺህ የሚቆጠሩ የዚምባብዌ ዜጎች አደባባይ በመውጣት ደስታቸውን የገለጹ ሲሆን ደስታውና ጭፈራው እስከ እኩለ ሌሊት ድረስ የቀጠለ መሆኑም ታውቋል። ከቀናት በፊት በሙጋቤ ከስልጣን ተወግደው የነበሩት ሚስተር ኤመርሰን ምናንጋጓ ሸሽተው ከሄዱበት ከደቡብ አፍሪካ ተመልሰው ሐራሬ የገቡ ሲሆን አርብ የፕሬዝደንትነት ስልጣን በመረከብ ቃለ መሐላ ይፈጽማሉ። እኚህ የ75 ዓመት አዛውንት ለረጅም ዓመታት ሙጋቤን በቅርብ ሲያገለግሉ እንደነበር ይታወቃል። በሙጋቤ የረጅም አገዛዝ ዘመን ዚምባብዌ በደረሰባት የኢኮኖሚ ውድቀት በርካታ ሰው የተማረረ በመሆኑ ለውጡን ተቀብሎታል። ሚስተር ምናንጋጓ አስተዳደርም የሕዝቡን የኑሮ ሁኔታ የማያሻሽል ከሆነ ከፍተኛ ችግር ያጋጥመው እንደሚችል ጉዳዩን በቅርብ የሚከታተሉ የፖለቲካ ታዛቢዎች ይገልጻሉ።
የፍካሬ ዜና ዝግጅታችን በዚሁ ያበቃል።
አይደለም ሳንቶ ያየሽው የልብሽን ዙፋን መንበር ባልታደ እኔ አላስም ለቤቱ ለቤቱ እንከባበ እንከባበ
ለዛኛው ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እስ 43 ቁጥር 1 መስከረም ጥቅምት 2010 ዓመተ ምህረት ለመጪው ትውልድ አይለጉት ሐኬት ታሪክ ራሱን ይደግማል ተብሏል። ሲደግም ግን መቼም ቢሆን ያለፈው 100 በመቶ ቅጅ እንደማይሆንም እንዲሁ ተነግሯል። የህብረተሰብ እድገት ህግ የሁኔታዎችን ለውጥ ግድ የሚል ነውና ታሪክ መመሳሰሉ አንድ ነው የሚያስብል አይደለም። የአንድ አገር ሁኔታም ከሌላው ተወራራሽና ተመሳሳይ ወይም አንድ ወጥ ሊሆን እንደማይችልም የታወቀ ነው። የጅምላ ድምዳሜ ወደ ስህተት ሊያመራ የሚችል መሆኑን መገንዘብ የሚገባው ለዚህ ነው። ለዚህም ነው የካቲትን አብዮት መደናቀፍ ካለፉ መፈንቅሎች ጋር ለማመሳሰል ሆነ በግፍና አምባገነንነት በአረመኔነትና በፋሽስትነት ያላቸው መመሳሰል እንዳለ ሆኖ የወያኔን የስልጣን ንጥቂያ ከ66ቱ የሻለቆች አብዮትን ማጅራት ምት ጋር አንድ ማድረጉ የማይቻለው። የካቲት አብዮት ጽኑ መሰረትና ምክንያት ይዞ የፈነዳ ቢሆንም ግቡን ስላልመታ ከሚቀርቡት አሉታዊ ትችቶች አንዱ ጊዜው አልነበረም የሚል ነው። ዛሬም የወያኔ አገዛዝ በሞት አፋፉ ላይ ደርሶ ባለበት ሁኔታ ለመተካት የተዘጋጀ ኃይል የለምና ውድቀቱ ወቅታዊና ጠቃሚ አይሆንም የሚሉ ብቅ ብቅ እያሉ ነው። በቅድሚያ ማጤን ያለብን አብይ ጉዳይ አብዮት ወይም ስር ነቀል ለውጥ ወይም የስርዓት ቅየራ የሚመጣው በማንም ውሳኔ ሳይሆን ባለው ተጨባጭ ሁኔታ መሰረት ህዝብ በሚያደርገው ትግል ወይም አመጽ ነው። ትግል ወይም የአብዮት ፍንዳታ አልተዘጋጀንምና ቆይ ተብሎ ሊታገድ የሚችል አይደለም። በውስጥ ውስጥም ሆነ በብቅ ጥልቅ ለአመታት ሲግም ሲያስገመግም የቆየውን የአብዮት ፍንዳታ በሚያጎመራ ጊዜ ግብታዊ የሚል የተሳሳተ ቅጽል ስም መስጠት የተለመደ ቢሆንም የአብዮት ፍንዳታ የህዝብ አመጽ ወቅቱን ጠብቆ የሚመጣ ነው። ለምሳሌ በቦልሸቪክ ፓርቲ መሪነት የተካሄደው ታላቁ የሩሲያ አብዮት ከመፈንዳቱ 6 ወራት በፊት ሌኒን ራሱ ሁኔታዎች ገና ናቸውና ብዙ መስራት አለብን ያለው ሊጠቀስ የሚችል ሲሆን አብዮትን የሚጠብቁትም ቢሆን መቼ እንደሚፈነዳ አያውቁም የሚለውን አስተሳሰብ ትክክለኛነት የሚያረጋግጥ ይሆናል። የካቲት አብዮት ሲፈነዳ የህቡ እንቅስቃሴ በማድረግና ድርጅቱን በመገንባት ተግባር ተጠምዶ የነበረው ኢህአፓ ገና 2 ዓመቱ ነበር። በወቅቱ በተቻለው መጠን ትግሉን ሊያጠናክርና አቅጣጫ ሊያስይዝ ቢሞክርም የደርግን መፈንቅለ መንግስት ሊያግድም ሆነ የድል ቅሚያውን ሊያስቆምና ሊያከሽፍ አልቻለም። ሆኖም የህዝብ ጥያቄዎች መሰረታዊ ነበሩና በወቅቱ ምላሽም ያገኙ አልነበሩምና ጸረ ደርጉን ትግል በስፋት በማካሄድና ትግሉን በመቀጠል ታሪካዊ ምዕራፎችን ጽፏል። በቅድሚያ በመሰረቱ እስከዛሬ ምላሽ ያጣው የህዝብ ጥያቄ ዴሞክራሲ ለሰፊው ህዝብ አለገደብ የሚል ነበርና የደርግ ህገወጥ ስልጣን ይህን መሰረታዊ ፍላጎት ተጻሮ የቆመ ሆነ። ደርግ ዴሞክራሲን ማፈን ብቻ ሳይሆን ያሰበና ያሳሰበ ወንጀለኛ ነው ብሎ አፋኝ አዋጆችን አሽጎድጉዶ የግፍ አገዛዙን ጀመረ። በዚህም የተባበሩት ሁሉ ወደዱም ጠሉም ዛሬ ለወያኔ ተባባሪዎች እንደምንላቸው ሁሉ የወንጀሉ ተባባሪ ሆነው አልፈዋል። ቀጥሎ የተከሰተውን ሁሉም የሚያውቀው ነው። የካቲት አብዮት ለምን ፈነዳ? አብዮት በዘፈቀደና ባልባሌ ምክንያቶች የሚፈነዳ አይደለም። ታምቆ ቢቆይም ውስጥ ውስጡን እንደ እሳተ ገሞራ ቢያጉረመርም أبيوت يكوي ينا مسارتاوي يزبك الراني وشنس أفراقنا فنداتانو فنداتاو اوني هونزند هزب على القزام بكابلو من نسات اللبت جشو مدبم اندب فيتو اندافتتو تندلاك ويمي قزابتو نتا مداكم يقبال هزبم بتوسن درجة لمامس دفرتن هبرتن مغنيت ينور بطال النزي كوني تاوش سيموالونا أبيوت سيفاندا لدل أسفلاجي هونو يمي قنيو يدرجتنا يبرتو تياكي يونال بيكاتي تسلسا سدست ين هوني تا كمام موالاتا قويا قلس دكمتنا قلت نبرنا درق يتبالو يتاتك عالهاري بودن يهزبن دل لك أما چاله يچاينام يروسيام يكاتيتم هلوم عالقزيات شويمتو أبيوتو اجتبلوال أبيوتن ما قويت الناماسو قدم يمي تشالو بسلطان ياللو سرات مسارتاوي لوت كادرغة بچانو عالهاري أقزازوش ين مادرق كالچالو أبيوت أيكارينو عاسي عيلة سلاسي يلوتن أسفل لغينت دير ردو بالمچالاتشو مسارتاوي لوت لما كايد فكادن يالي هونو بالمچالاتشو لما التامس ما برجان ناماس تنفشاي ميهون بالماك رباتشو أبيوتو فنرداباتشو مريد لاراشو هزباوي منغست ديموكراسي على قدب لچقونوش لوالاوي النت لإتيوبيا أكل النت بهولوم مسكلنا فتاوي أستدادر يميروت هزباوي تياكيوش انقواني عنيم زارين بيهون مفتيهي عقينيو عيدا اللومنا بزيزان السا أبيوت مفنداتو جيزيونا وقتو نبر يان تولد أبيوت عمد طبن بلو يمياوك زوتنا يميالا الزنوبت عندم يوداكيو سرات تتكاميوش ناداناكيوش سيونو بليلان بكل يلو تسعراريوش مهوناتشو كهودياو تاوكو يتوغ زوبتناو يان سرات يغدوتنا لودكت يدارغوت راساتشو يسراتو بالبيتوش ناتشو وقتو يتأيكاون لوت بيادرغونورو هيدتو ليلا بهونا نبار يتكاواميوشو مفكروش ملاش عقنيتو أكتاتاين نتاچونا أبيوت كسكاش نتاچون بالتكستنا برمالتم انشلالن لانقب قابي يهزبت إياكيوش ملاش ستو بنبر إيكاتي تابيوت بالمت أباتشونا برمالت انشلالن إيكاتي تابيوت لكست يشال باتشونا بوالا የአብዮቱ መፈክሮች የሆኑት ዋና ዋና ጥያቄዎች ዛሬም ምላሽ ያላገኙ ጉዳዮች ናቸው። አብዮቱን ካቀጣጠሉት ዋና ዋና ጥያቄዎች መካከል መሬላ ራሹ ዴሞክራሲ ለጭቁኑ ሉዓላዊነት ለኢትዮጵያ ህዝባዊ መንግስት ወዘተ የሚሉት ይገኙባቸዋል። ምላሽ ባለማግኘታቸው ትግሉ ቀጠለ። እስከዛሬ እነዚህ መፈክሮችና ጥያቄዎች ደግሞ የህዝብ በብሶት አንጸባራቂ ነበሩና ጭላተ ብለው ከርመው ቆይተዋልና በነበረው ተጨባጭ ሁኔታ ህዝብ በቃኝ ብሎ ምላሽ ሊጠይቅ ሲነሳ አብዮት ሲፈነዳ ከጅቡድን ወራጃለ ብሎ ሊጨብጠው ሊይዘው ተስኖት ሲወጠር እውን የሆነ ሁኔታ ተጨባጭ ሁኔታ ያመጣው እንጂ የተወሰኑ ተራማጅ ወጣቶች ከበብታቸው ስበው ያወጡት ክስተት አልነበረም። ያ ተውልድ የተበላሹ ገዢዎችና ስርዓቶች ያመጡትን አገራዊ ችግር ተጋፍጦ ለችግሮቹ መፍትሄ ለመስጠት ጥረት አደረገ እንጂ ያልነበረን ችግር ፈጥሮ ሊያሰፍን አልተንቀሳቀሰም። ለምንስ ማለቱ ቦታው ነው? ምን ሊጠቅም ምን ሊፈይድ? ለተረከበው ችግር መፍትሄ ለማግኘት ሲነሳ ስህተት ፈጸመ በሚል ሊወቀስ ቢችልም የችግሩ ፈጣሪ ግን ከቶም የሚሆን አይደለም። የኢትዮጵያን ተጨባጭ ሁኔታ በተመለከተ ምን መደረግ ነበረበት ለሚለው ወሳኝ ጥያቄ ምላሽ ሊሰጥ የታረው ተውልድ ሊወቀስ ሳይሆን ሊመሰገን የሚገባው ሲሆን ላቋሙ ደሙን ያፈሰሰ በመሆኑ ማንንም በተለይም አገርን ለመታደግ ትንሿን ጣቱንም ያላንቀሳቀሰው ሊወቅሰው ሊያወግዘው የሚችልበት የሞራል የመላይነት የለውም። ለማንኛውም አገር ገንቢ መንገድን የቀየሰው ትውልድ እድል ተነፍጎት ታፍኖና ተጨፍጭፎ በመገኘቱ ለሀገራችን የነበረው ብሩ ተስፋ ከስሞ ደርግ የተባለው መርገም በሀገራችን ላይ ሰፍኖ ከርሞብን ለወያኔ ጨለማ አሳልፎም ሰጥቶናል ዳርጎናል። በዚህ ረገድ ወያኔ የደርግ ወላጅ ነው ማለቱ አከራካሪም የሚሆን አይደለም። ይህን በተመለከተ የሐምሌወር 2001 ዴሞክራሲያ የሚከተለውን አስፍሮ እንደነበር መጥቀስ እንፈልጋለን። የ66ቱ ኢትዮጵያዊ አብዮታዊ ትውልድ በብሔርም ሆነ በሃይማኖት ሳይከፋፈል ባንድ ላይ ተባብሮ የቆመው ሀገሩና ለዜጎቹ መልካምን በማሰብ ነበር። ለዚህም አይከፍሉ መስዋዕትነት ከፍሏል። ያ ሁሉ እንደ ቅጠል የረገፈው ምሁርና ወጣት ለሀገሩ የነበረው ራዕይ በብሩ ተስፋ በሀገር አንድነትና በሕዝብ እኩልነት ላይ የተመሰረተ ነበር። ታዲያ ከደርግ ባለስልጣኖችና ጀሌዎች ይህንን ለኢትዮጵያ ብሩህ ተስፋ አንግቦ የቆመውን አዲስ ትውልድ እየጨፈጨፉ ኢትዮጵያን ለመከፋፈልና ለመቆራረስ ዓላማ አድርጎ የተነሳውን ጠባብ ብሔረተኛ ድርጅት ሰተት ብሎ አዲስ አበባ በመግባት ዓላማውን በተግባር እንዲተረጉም እድል ሰጡት። ወደዱም ጠሉት በተጨባጭ ተባበሩት። በአሁን ወቅት አንዳንድ የመረጃ ሰነዶች እንደሚመሰክሩት ህሊናቸውን በመሸጥ ከወያኔ ጋር ተባብረው የውስጥ መረጃ በማቀበል አሳፋሪ ድርጊት የፈጸሙት የደርግ ባለስልጣናት ቁጥራቸው ጥቂት አይደለም። እነኚህ ደግሞ ለአገር የቆመውን ኃይል በማጥፋት ብቻ ሳይወሰኑ ተተኪውን ትውልድም ጭምር እያወደሙ ኢትዮጵያን ለአውዳሚ ተምች አሳልፈው አስረክበዋል። ይህም ደግሞ ከጠፉም በኋላ የጥፋታቸው ጠንቅ እንዲቀጥል ሆኗል። የኢትዮጵያን ጉዳይ የኋላ ልጅ ይጨነቅበት እንዳይሉ እንኳ የኋላ ልጅ እንዲተርፍ አላደረጉም። መጪው ትውልድ በጠፋበት ኃላፊነት ይሰጠው ቢባል እንኳ የሚለጋለት አኬት ሊኖር አይችልም፣ አልቋልና። ለአንድ ሀገር የሚወረሱት ውርሶች መካከል የኋላ ልጅ ይጨነቅበት የሚባለው ነገር አገር እንደ አገር ለመቀጠል እንዳትችል የሚደረግ ጠላትነት ነው። በግድ ኢትዮጵያ አገራችን የነገን ተረካቢ ትውልድ እንድትፈጥር እድል ሊሰጣት ይገባል። ደርግ ተብየው ይህን እድል አልሰጣትም፣ ወያኔ ለሚባል በሽታ ዳረጋት እንጂ። በየካቲቱ ትውልድና በአብዮቱ ላይም ሊጨፍሩ የተነሱ የወያኔ አጋሮችና የደርግ የወንጀል ተካፋዮች አብዮቱ ያነሳው ጥያቄ ሁሉ ከመስመር ውጭ ነው ወይም በደፈናው የሆነ ርዕዮተ ዓለም ጭፍን ነጸብራቅ ነው ሊሉ እስከ ዛሬ አልተቻላቸውም። ፊውዳሊዝም ይውደም መሬትም ላራሹ ይሁን መባሉ አግባብ አልነበረም ካላሉ በስተቀር የዘውድ አገዛዝ ተገርስሶ ሕዝብ የዴሞክራሲ ባለቤት መሆኑ ኃጢአት ነው ለማለት ካልደፈሩ በቀር። የእኩልነት ጥያቄ ሲነሳም በየዘርፉ ጭቆና መኖሩን በወቅቱ የነበረው ተጨባጭ ሁኔታ በሐቅ የሚመሰክር ሲሆን፣ ይህንን መካድ የሕዝብን መብትና ፍላጎት መጻረር ካልሆነ በስተቀር ሌላ ትርጉም አልነበረውም። የአገራችንም ሉዓላዊነት ይከበር የሚለው ጥያቄ ያኔም ዛሬም እንደ ሌሎቹ ጥያቄዎች ሁሉ ምላሽ አጥቶ የአገራችንን ችግሮች ገላጭ ሆኖ ይገኛል። እናም የካቲት ጊዜውን የጠበቀ አብዮት ነበር። ያ ትውልድም ግዳጁን ተሸክሞ ከፍተኛ ዋጋን ከፍሎ አገሩን ሊታደግና አብዮቱንም ሊያስከብር መነሳቱና አልፎም የሕይወት መስዋዕትነትን መክፈሉ የሚደነቅ እንጂ ያኔ ፈርጣጮችና የወንጀል ተባባሪዎች ዛሬ እንደሚጥሩት የሚወቀስ ከቶም አልነበረም አይደለምም። የካቲት አብዮት የሕዝብና የአገር አንድነትን መሠረት አድርጎ የፈነዳና የተካሄደ ነው። ቀን ሲደርስ አምባ ይፈርስ ነው። በሁኔታው ሂደት የሕዝብ ኃይሎች ተጠናክረው አብዮቱን ሊጠብቁ ባለመቻላቸውና ድል በመቀማታቸው ዛሬም በተስፋ ቆራጭነት በመጠቃት ድል እንቀማለን ብሎ ሙሾ ከወዲሁ ከመደርደር ድላችንን የማንቀማበትን ቅድመ ሁኔታ ጸንቶ ማዘጋጀት እንዳለብን ታሪክም ያስተምረናል። ለማንኛውም የታሪክ ግዳጁን ተቀብሎ ውድ ሕይወቱን ለአገሩ የሰጠውን ትውልድ እንደ አራያ በመቀበል ፈንታ ወደ 40 ዓመት ታሪክ ተመልሶ ያውም የተከለሰን ታሪክ በማቀንቀን ያውም ያንን ትግል የሚያስንቅ ምንም አይነት ግብግብ ሳይታይ ወቀሳና ውግዘት መደርደር የሚያስገምት እንጂ ሌላ ትርጉም የለውም። ከዚህ ባሻገር ደግሞ ጊዜ የሰጠው ቀልበ መሆን የኋላ መብራትን ቦግ አድርጎ እንዲህ ቢሆን ኖሮ የቢደረግ ኖሮ አይነት ግምገማ ጥሩና ትክክለኛ ግንዛቤን የሚሰጥ አይደለም። መንግስቱም መለሰም ጭራሽ ባይወለዱ ኖሮስ እንዳይከተል። በየካቲት 1966 የአብዮቱ ፍንዳታ ይጠብቁት የነበሩትን ሳይቀር ድንገተኛ ግብታዊ ስለሆነባቸው በዚያ ወቅት ኢሃፓ በበቂ ተደራጅቶ ተመክሮ አካብቶ ተዘጋጅቶ የተገኘ ባለመሆኑ አብዮቱን ማጅራት መጥተው ጥቂት ምርጥ መኮንኖች ራሳቸውን ደርግ ብለው ሰይመው በኃይል የህዝብን ድል ሊነጥቁና በስልጣን ሊሰየሙ ችለዋል። ኢሃፓ አብዮቱ ሞግዚት አያሻውምና ሁሉን የሚያሳትፍ ጊዜያዊ ህዝባዊ መንግስት ይመስረት በሚል ህዝብን አደራጅቶ ታሪክ የመዘገበውን ትግል አካሂዷል። ይህን የዴሞክራሲያዊ ሽግግር አማራጭ ደርግና የምሁር አጋሮቹ እምቢም ብለው ባይጠሉትና በድርጅቱም ላይ አፈና ለማካሄድ ባይወስኑ ኑሮ የታሪክ ሂደት ሌላ ሊሆን እንደሚችል ማንም ሊከራከር አይችልም። ሁሉን አቀፍ መፍትሄ መመረጡ ስልጣን በተወሰነ ቡድን እጅ ገብታ የጭቆና ስርዓት በአዲስ መልክ እንዳይቀጥል እንደነበረም የተገለጸ ነበር። ይህ አማራጭ በመጣሉ ደርግ ራሱን የአብዮቱ ጠባቂና ሞግዚት ብሎ ሰይሞ ሙሉ ስልጣንንም በእጁ ለማስገባት ወደ ደም ማፍሰስ ተሸጋገረ። ያስከተለውን አስከፊ ሁኔታ ታሪክ መዝግቦታል። በሽግግሩ እቅድ ኢሃፓ ያኔ ታህት ይባል የነበረውን ወያኔ ኦነግን ልዩ ልዩ ቡድኖችና የህዝብ ማህበራትን ወታደሮችና መኮንኖችን ታዋቂ ግለሰቦችን ወዘተ ባካተተ መልኩ አማራጩን ማቅረቡም የሚታወስ ነው። ዛሬም ወቅታዊ ሁኔታው ይህን አማራጭ ግድ የሚለው ወያኔና ህዝብ ተፋጠው ባሉበት፣ ወያኔ ዘረኝነትንና የእርስ በርስ ግጭትን አስፋፍቶ ባለበት፣ አሁንም ወታደሩና የጸጥታው ክፍል በወያኔ ቁጥጥር ስር ባለበትና ጦሩ ወደ ህዝብ ጎራ ባልገባበት ሁኔታ ተቃዋሚ ኃይሎች ተባብረው ከፍተኛ ብስለትና ጥበብን በማሳየት በወሳኝነት በሚካሄደው ግብግብ በአሸናፊነት መውጣት ይጠበቅባቸዋል። ከ15 ዓመት በፊት የነበረውን ሐቅ ስናቀርብ የጻፍ ነው ዛሬ ለዛሬም የሚሰራና መሰረት ያለው ሆኖ እናገኘዋለን። የተቃዋሚ ኃይሎች ህብረት ቀዳማይ ተግባር ለሽግግር ወቅት የሚያስፈልጉትን ዝግጅቶች ማሟላትና ለአጭር፣ ለመካከለኛ፣ ለሩቅ ጊዜ የሚሆኑ አጀንዳዎችን መንደፍ ይሆናል። ይህንንም ለማድረግ የህሊናም ይሁን ነባራዊ ሁኔታዎች ዛሬ በሀገሪቷ ተሟልተው ይገኛሉ ማለት ይቻላል። ዘረኛው የወያኔ ቡድን እየተፈረከረከ ይገኛል በሚል የሀገራችንን አስከፊ ሁኔታና የወያኔን ግፍ ከዘረዘረ በኋላ መሰረታዊና የሚያመረቃ ለውጥ ለማምጣት ዋስትናው የሽግግር መንግስት ነው ሲልም ደምድሞ ነበር። ዛሬም የተለየ መፍትሄና አካሄድ ሊኖር አይገባንም ማለት ነው። ቀድሞ የነበሩትን ችግሮች ለመፍታት የታቀዱት ሁሉ በስራ ባለመዋላቸው ጭቆናና ቀውስ፣ ችግርና ግፍ ኑሯችንን አጅበው ቆይተዋል። የነበረውን የእኩልነት አለመኖር ችግር በፌዴራላዊ አወቃቀርና በዴሞክራሲና እኩልነት ለመፍታት የታለመውን እቅድ ወያኔ ወደ ጎን አድርጎት በትግሬ የበላይነት በተለጣፊ ቅፍቀፋና በአንቀጽ 39 ግንጠላና ጠባብነት ተክቶ አበለሻሸው። እዚህም ነው በዚህ ጥያቄ ዙሪያ ጽንፍ የያዙትን በዴሞክራሲና በኢትዮጵያ አንድነትን በማይንድ አወቃቀር ዙሪያ አብረን መሰለፍ እንችላለን የምንላቸው። መሬት ላራሹ ዛሬ ምላሽን የሚጠብቅ ጉዳይ ሆኗል። የሰርቶ አደሩ ህዝብ መብት ተረግጧል። የሃይማኖት እኩልነትና የአማኞች መብትም ተደፍሯል። የፖለቲካ እስረኞች ቁጥር ብዙ ሺህ ሆኗል። ህዝብ ተበዝብዞ ለረሃብና ለስቃይ ተዳርጓል ወዘተ። በአጠቃላይም የካቲት ጥያቄዎች እንኳን መፍትሄ ሊያገኙ ቀርቶ በየዘርፉ ተባብሰው ህዝባችንም አንዱ አምባገነን ሲሄድ የከፋውና የባሰው እየመጣበት ከዛሬውስ የትላንቱ ይሻላል ወደሚል አሳዛኝ ድምዳሜና ምጸት እየተዳረገ ይገኛል። በአንክሮና አንገብጋቢነት የሚቀርበው የህብረት ጉዳይ ባሉት ውስብስብ ችግሮች የተነሳ አሁንም አስፈላጊና ወሳኝ ሆኖ የሚገኝ ነው። በደርግ ውድቀት ዋዜማ የህብረትን ችግር ምላሽ ለመስጠት በመካከላቸው ከፍተኛ የሆነ ጠብና ግጭት የነበራቸው ቡድኖችና ድርጅቶች ሳይቀሩ ሁሉም ህብረት ሊመሰርቱ ሲዋደቁ ወያኔ ሻዕቢያና ለነሱ ያደሩ ምሁሮች እንቅፋት ሆነው የህብረት ምስረታውን ለማደናቀፍ መጣራቸው ታሪክ የመዘገበው ነው። ኢዲያቅ ዘግይቶ ሲቋቋምም ከመቅጽበት ወያኔም አሜሪካም ሊያፈርሱት መነሳታቸው የሚታወቅ ሲሆን ከኢሲው ወያኔ ለስልጣን ሲበቃ በህብረቱ ከተሰለፉት አባል ድርጅቶች ውስጥ የተወሰኑት ወደ ወያኔ ጉያ የገቡ መሆናቸውም ሐቅ ነው። ወያኔ የስልጣን ባለቤት እንዳይሆን ለማስቆምም ሆነ ለማገድ አልተቻለም። ኢሰፓ ከላይ እስከታች ተፍረክርኮ ዋና መሪው በሚያሳፍር ሁኔታ የሀገር ሀብት ዘርፎ ፈርጥጦ ጦሩ ፈርሶ ለወያኔ ሁሉ ነገር አመቻችቶ እንደሰጠ ደግሞ የምንረሳው አይደለም። የሀፓ ጦርም በወያኔ ሻዕቢያና ሱዳን ትብብርና በራሱም ድክመት ሊመታ ቻለ። ጸረ ወያኔውን የከተሞች ትግልም ምሁሮች እና ጠባቦች ነጥለው በማዳከማቸው ሁኔታው ለወያኔ አመች ሆኖ ዘረኝነትን ተጠቅሞና አፈናን አጠናክሮ ስልጣኑን ለማደናደል ችሏል። ይህን ወያኔን በስልጣን በከፍተኛ ደረጃ ያገለገለውን የዘረኝነትና ህዝብን የመከፋፈል ፖለቲካ በማጀብ በጸረ አማራነትና ኢትዮጵያዊነትን በመካድ የተሰማሩት ኃይሎች ሁሉ ወደዱም ጠሉም ለወያኔ የስልጣን ዘመን መራዘም ከፍተኛ ጠቀሜታ አበርክተዋል። ወደ 1997 ዓ.ም አካባቢ ብቅ ያሉት ህብረትና ቅንጅት ሁለትነታቸው ራሱ የድክመታቸው ነጸብራቅ ሆኖ አስፈላጊውን አንድነት አጥተው ግን በትግላቸው ወያኔን በምርጫ ቢያሸንፉም ድላቸውን ለማስከበር ዝግጅቱም ጽናትም እንዳልነበራቸው የተከተለው ሁኔታ ገሃድ አድርጎታል። ካቸነፍን በኋላ ድላችን ወያኔ ቢቀማስ ለሚለው ስጋት ይሰጥ የነበረው መልስ አሜሪካ አይፈቅድለትምና ብዙ የሚያሳስብ አይደለም የሚለው ከመሰረቱ የተሳሳተ ድምዳሜ ነበር ማለት ይቻላል። ልጁ ቀማኛ አባቱ ዳኛ ሆኖ ፍትህን መሻት ማለት ነው። ወያኔ ብዙ ህዝብ ፈሽቶ እንደ ተፈራው ከስልጣን አልወርድም ብሎ ሲደነፋ ይህን በመቃወም የሙት ከተማ አድማ ቢጠራ ይህን ያፈረሱት ራሳቸው የተቃዋሚ ድርጅቶች መሪዎች መሆናቸውንም የምንረሳው አይደለም። የወያኔ የክፍፍል ዓላማ በጎንደር ህዝብ ታሪካዊ መፈክር ተሰርዞ የህዝብ ህብረት በኢትዮጵያዊነት ተጠናክሮ በመጣበት በአሁኑ ጊዜ የስልጣን መሰረቱ እየተንገዳገደ ያለው ወያኔ ህዝብን ለመከፋፈል አሁንም ከመወራጨቱ ባሻገር ኢትዮጵያን የእርስ በርስ ደም መፋሰስ አውድማ አድርጎ ካልሆነለትም ትግራይን ገንጥሎ ሊፈረጥጥ ተዘጋጅቷልና የተቃዋሚና አገር ወዳድ ኃይሎች ህብረት ቀነ ቀጠሮ የማይሰጥ ለመጪው ትውልድ የማይለጋ ሐኬት ሆኖ ይገኛል። የተቃዋሚና አገር ወዳድ ኃይሎች ህብረት እየተንገዳገደ ያለውን የወያኔ ዘረኛና ከፈፋ አገዛዝ ከስሩ ለማስወገድም ሆነ ወደ ዴሞክራሲያዊ ስርዓት የሚወስደውን የሽግግር ሂደት ሰላማዊ፣ የተረጋጋና ውጤታማ እንዲሆን ለማድረግ ቁልፍ ሚና ይኖረዋል። ከሽግግሩ ሂደትም ርዕስ ጋር ከዚህ ቀደም ያቀረብነውን አንድ አብይ ጉዳይ አሁንም ደግመን ማቅረብ አስፈላጊ ሆኖ አግኝተነዋል። በሽግግሩ ሂደት የፖለቲካ ድርጅቶች ብቻ ሳይሆኑ በእውቀታቸው፣ በተመክሯቸው፣ በአገር ወዳድነታቸውና በዴሞክራሲ እምነታቸው እንከን ሊወጣባቸው የማይችሉ የህብረተሰብ ክፍሎች ሊሳተፉ የሚችሉበት መመዘኛ መድረክ ቢኖር መሰረተ ሰፊ የሽግግር ወቅት ይሆናል እንላለን። ይህም ማለት የመንግስት የኢኮኖሚውንና የሲቪል ህብረተሰቡን ሚና በሚዛን አስተካክለው የሚያዩና የሚተረጉሙ ክፍሎች ከተሳተፉበት ለዴሞክራሲያዊ ውህደት አቅጣጫ ያረጋግጣል፣ ይሰምራል ማለት ነው። በእርግጥም በአንድ አገር ውስጥ መሠረታዊ ለውጥ ለማምጣት ካስፈለገ የመንግሥትና የሲቪል ኅብረተሰቡ ሚና በግልጽ ተለይቶ መደንገግ ይኖርበታል። በአገራችን የዴሞክራሲ ሂደትና እድገት በአመዛኙ ሊረጋገጥ የሚችለው የሲቪል ኅብረተሰቡ ሙሉ ተሳትፎ ሲረጋገጥ ነው። የዴሞክራሲንና የነጻነትን ዋስትናና ማረጋገጫ ለማስገኘት የሲቪል ህብረተሰቡን ና በነጻ የሚንቀሳቀሱ ተሳታፊ ህዝባዊ ተቋማት እንዲኖሩ የግድ ነው። ሚዛኑ ያላጋደለ ቁጥጥር የመንግስትን ኃይል ለመገደብ ዋስትና አለው። በህዝብ ፍላጎትና ተሳትፎ ላይ የተማከለ የማህበራዊ ኑሮና የኢኮኖሚ እድገት እውን እንዲሆን ከተፈለገ ሁሉን ሊያሳትፉ የሚችሉ የህብረተሰብ ልዩ ልዩ ድርጅቶች በመላገሪቱ መስፋፋት አለባቸው ብለን እናምናለን። ለዚህ ሁሉ ዘር መዘራት ያለበት በሽግግሩ ወቅት ቢሆን ተገቢ ይሆናል። ዴሞክራሲያ ነሐሴ 1995 ዓመተ ምህረት። ስለ ሽግግሩ ከህብረቱ እኩል ማቅረባችን ጋሪውን ከፈረሱ ማስቀደማችን ሳይሆን ለሽግግሩ ወሳኝ የሆነውን ህብረት ስናነሳ ሽግግሩንም በእይታችን ማስገባቱ የግድ በመሆኑ ነው። በተጨማሪም የህዝብን ሚና ወሳኝነትና የውሳኔ ባለቤትነት ተገቢውን ቦታ ለመስጠት በምርጦች ህዝቡ ወደ ጥግ እንዳይደረግ ያለንን ጽኑ ፍላጎት ጫና ለመስጠትና የነገ ኢትዮጵያ እጣ አቅጣጫዋ የህዝብ ውሳኔ ውጤት መሆን አለበት ለማለት ነው። ፈረሱማ ህብረት ነው። ተከታዩ የሽግግር መንግስት ነው። ከዚህም አንጻር ጥሪያችን ከዴሞክራሲና ኢትዮጵያ አንጻር በሁሉም ጉዳይ በጥሞና ተወያይተን መፍትሄ እንፈልግ ነው። በጋራ አገራችን ያሉትን መለስተኛ ልዩነቶች ወደ ጎን በመተው ለሀገር ጠቃሚ የሆነ ህብረት መመስረት ይገባል ብቻ ሳይሆን ይቻላልም። ይህ ግን ግለኝነትን አቸንፎ አገርን ማፍቀርና ማስቀደምን ይጠይቃል። ከሁሉም በላይ ኢትዮጵያ ከሁሉም በፊት ህዝባችን ካልን ሌሎች ጉዳዮች የሐሳብና የአቋም ልዩነቶች ክብደታቸው ይቀንሳል። በሀገራችን ህልውና ላይ የተጋረጠውን አደጋ ከመጋተርና ከማስወገድ በፊት ሊቀርብ የሚችል ምንም ግዳጅ የለም። አደጋውን ለማስወገድ መሳሪያ የሚሆነውን ህብረት ከመመስረት የሚያግድ ምንም ጉዳይና ችግር ሊኖር አይችልም አይገባም ማለት ነው። ህብረቱ እውን ከሆነ የሽግግሩ ሂደትም ቀና አቅጣጫን ይዞ መጓዙ የማይቀር ነው። ተቃዋሚዎች ዓላማ የላቸውም፣ ተከፋፍለዋል፣ ወያኔ ከተወገደ ህዝብ ያልቃል፣ ለመሆኑ ማን ወያኔን ሊተካ ይችላል የሚሉት ተስፋ አስቆራጭ አነጋገሮች ሁሉ ያከትማሉ ማለት ነው። ወያኔን አስወግዶ አገርን በፍትህና በዴሞክራሲ ለማስተዳደር እንደ ወያኔ ለማጥፋት ለመበጥበጥ ሳይሆን ችሎታውና ከዚያም በላይ ፍላጎቱ እንዳለን ሳናወላውል የተናገርነው ነው። የኢትዮጵያ ህዝብ አቸናፊ ይሆናል። ዛሬም ለቆጠኞች እንበረከክ የነጻነት ዋጋ ድንበር እስከዚያን በዘመን አትመርክ
ግንባር ከናሳየው ሉዓላዊነትን በቅርብ ያስከው ያገር ክብር መላሽ ይሃፋ እውነት ነው የህዝብ ተስፋ ነው። ግንባር ከናሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን። ግንባር ከናሳየው